Voice of America.
የሰማያዊ ፓርቲ ህዝብ ግንኙነት ክፍል የቀድሞ ኃላፊ አቶ ዮናታን ተስፋዬ በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ተላለፈበት። ብይኑን የሰጠው የፌዴራሉ ከፍተኛ ፍርድ ቤት ሲሆን ጠበቃው በውሳኔው ላይ ይግባኝ እንደሚሉ አሳውቀዋል። ዮናታን ተስፋዬ ጥፋተኛ የተባለበት ወንጀል ከ10 እስከ 20 ዓመታት ሊያሳስር ይችላል። የቅጣት ውሳኔውን ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝሩን ከፍርድ ቤት ዘግቧል።
የፌዴራል አቃቢ ህግ ከአንድ አመት በፊት ቀደም ሲል የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ በነበረው ዮናታን ተስፋዬ ላይ የጸረ ሽብር አዋጁን የሚጥስ ድርጊት ፈጽሟል ሲል ክስ መስርቶበት ነበረ። የክሱ ጭብጥ ባጭሩ ራሱን የኦሮሞ ነጻነት ግንባር ኦነግ ብሎ በሚጠራው አሸባሪ ቡድን በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ህብረተሰቡን የአዲስ አበባና በኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላን ሽፋን በማድረግ ከህዳር ወር 2008 ዓ.ም ጀምሮ በሚጠቀምበት የፌስቡክ አድራሻው በሽብር ቡድኑ የተጀመረውን አመፅና ብጥብጥ ለማስቀጠል በተለያየ ጊዜ ጽሑፎችን አውጥቷል፣ አሰራጭቷል የሚል ነው። አቃቤ ህግ በክርክሩ ሂደት እነዚህን ጽሑፎች እንደ ማስረጃ አቅርቧቸዋል። ጽሑፎቹን በፌስቡክ አድራሻው ያሰፈራቸው ለመሆናቸው ተከሳሽ ባለመካዱም አቃቤ ህግ ያቀረባቸው የደረጃ ምስክሮች ሙሉ በሙሉ አልተሰሙም። እንደ ፍርድ ቤቱ የፍርድ ትንታኔ ተከሳሽም የመከላከያ ምስክሮችን አሰምቷል። ምስክሮቹም ተከሳሽ በፌስቡክ አድራሻው ላይ ያሰፈራቸው ጽሑፎች ህገ መንግስታዊ ሀሳብን የመግለጽ ነጻነትን ገደቦች ያልጣሱ መሆናቸውን የሚያረጋግጡ ናቸው። ይሁንና ፍርድ ቤቱ ጽሑፎቹ በንግግር ወይንም ሀሳብን በነጻ በመግለጽ ነጻነት ላይ የተጣሉ ገደቦችን መጣፍና አለመጣፋቸውን የሚወስነው ፍርድ ቤት እንጂ ምስክሮች አይደሉም ብሏል። በመሆኑም ተከሳሽ ዮናታን ተስፋዬ አቃቤ ህግ ያቀረበበትን ክስና ክሱን ያስረዳልኛል ብሎ ያቀረባቸውን የሰነድ ማስረጃዎች አልተከላከልም ሲል በተከሰሰበት ወንጀል ጥፋተኛ አድርጎታል። የተከሳሽ ጠበቃ አቶ ሽብሩ በለጠ ፍርዱ የተከሳሽን ወገን ያላስደሰተ መሆኑን አልሸሸጉም።
ፍርዱ በእኛ በኩል ጥሩ ስሜት ያልፈጠረ ነው። በፍርዱ ላይ የተገለጸው ነገር ሊከላከል አልቻለም ተብሎ ነው። በአንድ በኩል ተከላከል የተባለው የሀሳብ በነጻነት መግለጽ መብቴን ነው ኤክሰርሳይዝ ያደረጉት። ስለዚህ ሀሳብን በነጻነት መግለጽ እንደተመለከተ የመጡትን ገደቦች ስላለማለፉ ተገቢውን ማስረጃ አቅርቦ ይከላከል ነው የተባለው። ይህን በተመለከተ ማስረጃዎች አልቀረቡም አይደለም የተባለው። ማስረጃዎቹ ቀርበዋል፣ ምስክሮቹ ቀርበዋል፣ ግን ገደብ አልፏል አላለፈም የሚለው የፍርድ ቤት ስልጣን ነው እንጂ በምስክሮች ማስረዳት የሚቻል ጉዳይ አይደለም ተብሎ ነው ውሳኔ የተሰጠው። በአጠቃላይ ውሳኔው እንግዲህ ግልባጩን ጠይቆ ሁሉንም አጠቃሎ ማየት ያስፈልጋል።
እንደ አቶ ሽብሩ ሀሳብ ከሆነ በዚህ ክስ ላይ የክሱ መሰረት የሆነውን ጉዳይ ተከሳሽ ባቀረበው የድምፅ ከምስል ማስረጃ ኦነግ በኦሮሚያ ክልል በተካሄዱ የተቃውሞ ድርጊቶች ውስጥ እንደሌለበትም አስረድተናል ይላሉ።
የክሱ መሰረት ያደረገው ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስቦ ይህን ጽፏል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔ ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። እንግዲህ አይተን ተገቢውን መስዋዕት የሚሰጠው መሰረት ይግባኝ የሚሄድበት የሚሆነው
ለዚህ ይግባኝ ለዚህ ጉዳይ
ይባላል። በትክክል ይግባኝ የሚባልበት
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በተከሳሹ ላይ የጥፋተኝነት ውሳኔ ያስተላለፈበት ድንጋጌ የጸረ ሽብር አዋጁ አንቀጽ 6 ነው። የአንቀጹን ይዘትና ድንጋጌን በመጣስ የሚያስከትለውን ቅጣትም አቶ ሽብሩ አብራርተዋል።
በዚህ ሽብርተኝነትን ማበረታታት በሚለው አንቀጽ ስር ማንም ሰው መልእክቱ እንዲታተምለት ይደረግ የህብረተሰቡ አባላት በከፊል ወይም በሙሉ በዚህ በጸረ ሽብርተኝነት አዋጁ አንቀጽ 3 የተመለከተውን የሽብርተኝነት ድርጊት እንዲፈጽሙ ለመፈጸም እንዲዘጋጁ ወይም እንዲነሳሱ በቀጥታ በተዘዋዋሪ መንገድ የሚያበረታታቸው ወይም በማናቸውም ሌላ ሁኔታ የሚገፋፋቸው እንደሆነ አድርገው ይረዱታል ተብሎ ሊገመት የሚችል መልእክት ሆነ ብለው ወይም በግዴለሽነት ያተመ ወይም ያሳተመ ነው የሚለው ይሄ ከ10 እስከ 20 ዓመት ሊደርስ የሚችል ጽኑ እስራት የሚያስቀጣ ነው።
ይሄ ግን በህገ መንግስቱ ከተመለከተው በአንቀጽ 29 ከተመለከተው ሀሳብን በነጻነት ከመግለጽ ጋር ሲታይ እንዴት ይመለከታል?
እንግዲህ ፍርድ ቤቱ ቀደም ሲል ዮናታን ተስፋዬ እንዲከላከል ሲል በሰጠው ብይን ላይ ቃል በቃል ለማንበብ ስለሆነም ተከሳሹ የጻፋቸው ድርጊቶች ህገ ህጋዊ ናቸው። የግለሰቡት ሀሳብን በህግ የተከለከለው ገደብ አላለፈም የሚል ከሆነ ተገቢ ማስረጃ ያቀርብ ተብሎ ነበር። እንግዲህ ያቀረብናቸው ማስረጃዎች ገደቡን አላለፈም የሚል ነው። ፍርድ ቤቱ ቀደም ሲል ገደቡን አለማለፉን ያስረዳ ብሏል። ገደቡን አላለፈም የሚል የምስክርም የሰነድ ማስረጃ ቀረበ። ምስክሮቹ ገደቡን አላለፈም ማለት አይችሉም። ይሄ የፍርድ ቤት ስራ ነው። ፍርድ ቤት ነው ይህንን ሊተረጉም የሚገባው ብሎ ደግሞ ዛሬውን ውሳኔ ሰጥቷል ማለት ነው።
ፍርድ ቤቱ የቅጣት ውሳኔውን ለመስጠት ሁለቱንም ወገኖች የቅጣት ሀሳባቸውን ቀደም ብለው በጽሑፍ እንዲያቀርቡ አዞ ለግንቦት 17 ቀን 2009 ዓ.ም ቀጥሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።